ምዕራፍ 12 ላይ ከቁጥር 8 ጀምሮ እስከ 11 አነባለሁ። ከዛ በኋላ እነዚህን ከጥበብን መናገር ዕውቀትን መናገር ከተባሉት በኋላ ያሉትን ሁለት ስጦታዎች በአንድነት እንመለከታለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ለአንዱም ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል። ጌታ እግዚአብሔር ሆይ እናመሰግንሃለን። በዚህ ቃል ውስጥ ያለውን ምስጢርና እውነት እግዚአብሔር ሆይ የምታውቅ ጌታ ሆይ ለእኔና ለወገኖቼ ለመታነጻችን ለመገንባታችን እግዚአብሔር ሆይ ይረዳል ይጠቅማል ብለህ በመንፈስህ አማካኝነት በቤተ ክርስቲያን እንዲሰራ የሰጠሃቸው ስጦታዎች እንደሆኑ እናምናለን። አቤቱ እናውቃቸው ዘንድ ግለጥልን። አቤቱ እግዚአብሔር ሆይ እናከብራቸው ዘንድ እንጠቀምባቸው ዘንድ እንኖርባቸው ዘንድ እግዚአብሔር ሆይ አንተ በእውነት መንፈስ በመንፈስ ቅዱስ ግለጥልን። የቃልህ ደጆች በኢየሱስ ክርስቶስ ስም ይከፈቱልን። የሚያንጽና የሚገነባ ያንተ ጸጋ በመካከላችን ይሁን። ክብር ሁሉ ላንተ ይሁን። ጌታ ሆይ ስምህ ለዘላለም ይባረክ። በጌታ በኢየሱስ ክርስቶስ ስም አሜን። ሐዋርያው ጳውሎስ ለአንዱ ጥበብን መናገር በመንፈስ ይሰጠዋል፣ ለአንዱ በዚያው መንፈስ ዕውቀትን መናገር ይሰጠዋል ብሎ በመንፈስ ቅዱስ አማካይነት ከጻፈ በኋላ በቁጥር 9 ላይ ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ እያለ ሌሎቹን ስጦታዎች ሲዘረዝር እንመለከታለን። እምነት የሚለው ቃል በዚህ በመጽሐፍ ቅዱሳችን ውስጥ ሲገለጥ አንድ ነገር ከኋላ ካስተማርኩት ጋር አለና የሚገባ መሰረታዊ ነገር አለ። ምዕራፍ 12 ቁጥር 7ን ሁላችን ልብ ልንል ይገባል። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። ፎር ዘ ኮመን ጉድ። እኔና እናንተ የእግዚአብሔር ሕዝብ በአንድነት ስንሰበሰብ በአካላዊ ቋንቋ ነው የሚናገረው። ቤተ ክርስቲያንን ባቀፈ ራእይ ነው የሚናገረው። በዚህ ቦታ ላይ ግላዊ ነገር ላይ አንጸባርቅም። ስለዚህ ምንድን ነው? ለአንዱም ለእያንዳንዱ ለጥቅም ይሰጠዋል። ፎር ዘ ኮመን ጉድ፣ ለጋራ ጥቅም እርስ በርሳችን እንድንተናነጽ ሊሆኑ ይሰጣሉ። ብዙ መንፈስ ቅዱስን ለማግኘት ብዙ ከእግዚአብሔር ሕዝብ በጋራ መሆን ያስፈልጋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቤት እየሰራ ያለ አምላክ ነው። ስለዚህ የመንፈስ ቅዱስ መገለጥ የእግዚአብሔር ስራ የጥቅም ስራ ነው። ዓላማ ያለው ነው። እንዲሁ ዝም ብሎ የሚሆን ነገር አይደለም እና ዓላማው ደግሞ በዚህ ቦታ ላይ ተጠቅሶልናል። እኔና እናንተ እንድንታነጽ፣ እንድንገነባ ፎር ዘ ኮመን ጉድ። እግዚአብሔር የተመሰገነ ይሁን። የተወሰኑ ሰዎችን ለማጉላት፣ የተወሰኑትን ለማኮሰስ አይደለም። የተወሰኑ ሰዎችን ትልቅ አድርጎ ማብለጭለጫቸውን አሳይቶ ሌላው ደግሞ አመዳም መሆኑን ለማሳየት አይደለም። ፎር ዘ ኮመን ጉድ፣ ለጋራ ጥቅም ነው። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችን የክርስቲያኖችን መንፈሳዊ ጤንነትና እድገት ሲናገር በአካል ቋንቋ ነው የሚናገረው። በክርስትና ጥሎ ማለፍ የሚባል ነገር የለም። እግዚአብሔር የተመሰገነ ይሁን። የደካሞችን ድካም እንሸከማለን፣ እንማልዳለን እርስ በርሳችን አንዳችን ለአንዳችን። ስለዚህ ስናድግ የጋራ ነው የምናድገው፣ እንደ ካንሰር አይደለም የምናድገው። ፎር ዘ ኮመን ጉድ፣ ለጋራ ጥቅም፣ ለጋራ መታነጽ ነው እነዚህ ስጦታዎች የሚሰሩት። ስለዚህ እነዚሁ የላይኞቹ ሁለት ስጦታዎችን እንደዚሁ አካላዊ በሆነ ባህሪ ነው ያየናቸው። የእምነትንም ስጦታ ስንመለከት አካላዊ በሆነ ባህሪና ቋንቋ ነው የሚሰራው። ማንኛውም እግዚአብሔር በቤተ ክርስቲያን ውስጥ እንደሚሰራ ማወቅ አለብን። አካላዊ የሆነ ቋንቋ፣ አካላዊ በሆነ ራእይ ነው የሚናገረው። ምዕራፍ 12 ከቁጥር 12 ጀምሮ እስከ 13 በማየት ይህን ማየት ትችላላችሁ። አካል አንድ እንደሆነ ብዙ ብልቶች እንዳሉበት እያለ ከስጦታዎች ጋር አያይዞ በሙሉ ወደታች ብትወርዱ የአካልን ምስጢር ነው የሚናገረው። የብልቶችንና የአካልን ቋንቋ ነው የሚናገረው። ስለዚህ በአንድ ክርስቲያን ራሱን ከክርስቲያኖች ሲያገል ሲለይ ከመንፈሳዊ ነገር ሁሉ ራሱን ይለያል። ወገኖቼ ከብዙ መንፈሳዊ በረከት ራሳችንን እናገላለን እና ይሄ የእምነት ስጦታ መንፈስ ቅዱስ የሚገለጥበት ስጦታ ነው። የእግዚአብሔር መገኘት የሚታወቅበት ስጦታ ነው። መንፈስ ቅዱስ በዚያ እምነቱ በተሰጠው ሰው ህይወት ውስጥ መንቀሳቀሱን መኖሩን የእግዚአብሔር እጅ መምጣቱን በዛ ሰው አልፎ በዛ እምነት አማካይነት የሚነኩ ሰዎች የሚጠቀሙ የሚባረኩ ሰዎች የእግዚአብሔር ጣት የእግዚአብሔር መንፈስ ሊነካቸው እንደሚችል እንመለከታለን። መጽሐፍ ቅዱስ ይሄንን እንድናተኩርበት እንደሚፈልግ አደራ ብዬ ላሳስበው እወዳለሁ። በእምነት አማካይነት ከሚሰሩት ስራዎች ይልቅ በእምነቱ በኩል እምነቱ በሚሰራቸው ስራዎች በኩል ሊገለጥ የሚፈልገው መንፈስ ቅዱስን ማሰብ አለብን። ብዙ ጊዜ ትልቅ ስተት ላይ የምንወድቀው ምንድነው? እነዛ ጌታ ኢየሱስ ክርስቶስ በአምስት እንጀራ በሁለት አሳ የመገባቸው ሰዎች ያንን ከበሉ በኋላ ደግሞ ጌታን ይፈልጉት ነበር። በጣም ይፈልጉት ነበር አይደለም እንዴ? በዛም በዚህም ዞሮ ለፍተው ነበር ያገኙት። ነገር ግን ወገኖቼ ከዛ በኋላ ጌታን ሲያገኙት ኢየሱስ ክርስቶስ ለፈለጉት ሁኔታ አልተገኘላቸውም። በእውነት ላችኋለሁ የፈለጋችሁት እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም ይላል። ስጦታዎች ሲሰሩ እግዚአብሔርን ካላየ ሰው ትርፍ አላተረፈም። ኢየሱስ ክርስቶስ ያን ሁሉ ሲያበላቸው እነዛ ሰዎች ያንን ነገር ጌታ ምልክት አድርጎ ነበር ያሳያቸው። እነርሱ ግን ከምልክቱ ጋር አቀሩ። ሁልጊዜ ምልክት እያዩ ሁልጊዜ በምልክት ሊኖሩ ፈለጉ። ጌታ ኢየሱስ ክርስቶስ ግን የተናገራቸው ምልክቶች ናቸው። ምልክት ምንድን ነው? ወደ እኔ የሚያሳዩ ናቸው። ስለዚህ አንድ ሰው ወደዚህ ስፍራ ለመምጣት ቢፈልግ በዚህ በኩል አድርገ እንደዚህ ብለ እዚህ ቦታ ስደርስ ይህንን ስታይ እኛ ቤት ጋር ነው የቀረብከው ማለት ነው፣ በግራ በኩል እንዲህ አለ ቢባል ያንን ምልክት ሲያይ ቤቱ ይሄ ነው ብሎ አይቀርም። ምልክቱ ወደ ቤቱ የመድረሻ የመቃረቢያ ምክንያት ነው እንጂ ቤቱ እዛ ነው ማለት አይደለም። ስለዚህ ምልክቶች ናቸው። መንፈስ ቅዱስ ጋራ ነው እኔና እናንተ መገናኘት አለብን። የእግዚአብሔር የጸጋ ስጦታዎች ሲሰሩ በየትኛውም ሁኔታ ሲሰሩ አድራሻቸው ወዴት ነው የሚያደርሱን? ወደ እግዚአብሔር መንፈስ፣ ወደ መንፈሳዊ ነገር፣ ወደ ስፒሪቹዋል ኢንካውንተር ውስጥ ይከቱናል። እግዚአብሔር ስም የተባረከ ይሁን። ስለዚህ እኔ መተኮር አለበት ብዬ የምለው የተሰሩት ስራዎች በእምነት አማካኝነት የተሰሩት ስራዎች የከበሩ ሊሆኑ ይችላሉ። ጌታ ኢየሱስ ሰዎቹ በልተው የተረፈውን ምግብ ሁሉ ሰብስቡልኝ አለ። 12 መሶብ ተርፏል። ጌታ የባረከው ነገር ሁሉ የተባረከ ነው። እግዚአብሔር ስም የተባረከ ይሁን። ነገር ግን በምልክትነት ማገልገላቸው ደግሞ መረሳት የለበትም። ስለዚህ መንፈስ ቅዱስ በእነዚህ በጸጋ ስጦታዎች አማካኝነት በሚሰራበት ጊዜ ከመንፈስ ቅዱስ ጋር ያለንን ግንኙነት መንፈስ ቅዱስ የመገለጡን ነገር ልብ ማለት አለብን። እምነትን አስመልክቶ መጽሐፍ ቅዱስ የሚናገራቸው ብዙ መሰረታዊ ነገሮች አሉ። የእምነት መሰረትና ምክንያት የእግዚአብሔር ቃል ነው። ይህንን የማያስተውል ክርስቲያን የለም። ነገር ግን መንፈስ ቅዱስ የእምነት መንፈስ በመሆን በሰው ውስጥ እንደሚሰራ የእግዚአብሔር ቃል ይነግረናል። የእምነት መንፈስ በመሆን መንፈስ ቅዱስ በሰው ውስጥ ይሰራል። አንዳንድ ጊዜ ሰዎች በእግዚአብሔር ቃል ያላቸው እውቀት ውስን ነው። ከእግዚአብሔር ቃል ጠቅሰው እግዚአብሔር ለሞላቸው እምነት ምክንያት አድርገው የሚጠቅሱት ጥቅስ እንደኔ መጽሐፍ ቅዱስን በዛም በዚህም ብለው ብዙ ስላላነበቡ ሊጠቅሱት የሚችሉት ነገር ላይኖራቸው ይችላል። ነገር ግን ልባቸው ግን በእምነት መንፈስ በመንፈስ ቅዱስ ሙሉ ይሆናል። ከዚህ የተነሳ አምላኬ ይሄን ሊያደርግ እንደሚችል አምናለሁ፣ እግዚአብሔር ይሄን ነገር ያስወግደዋል፣ እግዚአብሔር ይሄን ነገር ይፈተዋል፣ እግዚአብሔር ይሄን ነገር ይሰብረዋል ብለው በእምነት ይሞላሉ። እርግጠኝነት በውስጣቸው ሊመጣ ይችላል። በዚህም ይሁን በዛ መንፈስ ቅዱስ የእግዚአብሔርንም ቃል ተመርኩዘን ይሁን ምክንያት ሆኖ ይሁን ወይም ደግሞ መንፈስ ቅዱስ በራሱ ሉዓላዊ ስልጣን በውስጣችን የሚሞላን እምነት ከእግዚአብሔር ቃል ጋር ሁልጊዜ መስማማት አለበት። እምነትን አስመልክቶ ልናያቸው የሚገቡ ሶስት መሰረታዊ የሆኑ የተለያዩ የእምነት አይነቶች አሉ። አንደኛው የደህንነት እምነት ነው። ይሄ የደህንነት እምነት በዚህ በአንደኛ ቆሮንቶስ 12 ላይ የተጠቀሰው መንፈስ ቅዱስ ይሰጣል ተብሎ የተባለው እምነት አይደለም። ይሄኛው የደህንነት እምነት ምን እንደሆነ በዝርዝር እናያለን። ሌላው የመንፈስ ፍሬ የሆነ እምነት ነው። በገላትያ ምዕራፍ 5 ላይ የተጠቀሰው የመንፈስ ፍሬ የሆነ እምነት አለ። ሶስተኛው የጸጋ ስጦታ ልናጠናው በሰፊው ያለ ነው። የጸጋ ስጦታ የሆነው የእምነት ስጦታ ነው። የደህንነትን እምነት አስመልክቶ ስንመለከት በኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና የሚል ቃል እንመለከታለን። ደህንነት ከምን ጋር እንደተገናኘ ነው? ከእምነት ጋር እንደተገናኘ እንመለከታለን። ይህ በጸጋው ለደህንነት የሚያበቃውን እምነት ራሱ የእግዚአብሔር ስጦታ እንደሆነ እዚሁ ኤፌሶን ምዕራፍ ምዕራፍ 2 ቁጥር 8 ላይ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማንንም እንዳይመካ ከሥራ አይደለም ይላል። ስለዚህ ለደህንነት የበቃንበት ወይም ክርስቲያን የሆንንበት ዳግም የተወለድንበት ድኛለሁ ያልንበት ጌታን ያመንንበት ያ እምነት የእግዚአብሔር ምንድነው ስጦታ ነው። ከኔና ከናንተ የማመን ችሎታ ስላለን የሚገኝ ነገር አይደለም ይህም የእግዚአብሔር ስጦታ ነው እንጂ ይላል። ስለዚህ የደህንነት እምነት ራሱ የስጦታ እምነት ነው ማለት እንችላለን። ግን በአንደኛ ቆሮንቶስ ምዕራፍ 12 ላይ ከተጠቀሰው የተለየ ነው። ለምን? አንደኛ ቆሮንቶስ 12 ላይ የተጠቀሰው እምነት ለዳነ ሰው የሚሰጥ ከዳነ በኋላ መንፈስ ቅዱስ ራሱ ለመግለጥ ሌሎችን ለማነጽ ቤተክርስቲያንን ለማነጽ የሚሰጠው እምነት ነው። ይሄ ግን ለመዳን የሆነ እምነት ከጨለማ ወደ ብርሃን ምንሽጋገርበት ከፍርድ ከዘላለም ኩነኔ ወደ ዘላለም ጽድቅ የእግዚአብሔርን ምህረት ወደምንለብስበት የምንመጣበት ነው። በሮሜ ምዕራፍ 3 ቁጥር 22 ላይ በዚህ በደህንነት እምነት አማካኝነት እኔና እናንተ ምን እንደምናገኝ ማየት እንችላለን። ሮሜ ምዕራፍ 3 ቁጥር 22ን አውጥተን እንመለከታለን። ይሄ የደህንነት እምነት ለሌሎች እምነቶች ሁሉ ክርስቲያን በህይወቱ ለሚለማመዳቸው እምነቶች መሰረት እንደሆነ እንመለከታለን። ቁጥር 21 ጀምሮ ስንመለከት አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧልና ይልና ቁጥር 22 ላይ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ይሄ የደህንነት እምነት የሚያስገኝልን በዚህ በደህንነት እምነት የምናገኘው ነገር ምን እንደሆነ ተጠቅሷል። በዚህ በደህንነት እምነት የሚገኘው ነገር በዚህ በእግዚአብሔር ቃል ላይ በሮሜ 3 22 ላይ እንዳየነው የእግዚአብሔርን ጽድቅ እናገኛለን። አንድ ዳንኩ የሚል ሰው በእምነቱ ያተረፈውን ትርፍ በደንብ ማወቅ አለበት። የእግዚአብሔርን ጽድቅ ያለ ህግ የሆነውን የእግዚአብሔርን ጽድቅ አምኜ አግኝቻለሁ ብሎ ማለት መቻል አለበት። ስለዚህ በዚህ እምነት አማካይነት ማለት በዚህ በደህንነት እምነት አማካይነት እግዚአብሔር ይሄንን ኢየሱስን ያመነውን ሰው የእግዚአብሔርን ጽድቅ የተቆጠረለትን የጌታን ጽድቅ የተቀበለውን ሰው እግዚአብሔር በሰማው በወንጌል አማካይነት እንደሚያድነው ነው የእግዚአብሔር ቃል የሚያስተምረን። ሮሜ ምዕራፍ 1 ቁጥር 16 ጀምሮ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። የደህንነት እምነት ከኃይል ጋር ያገናኘናል። አንድን ሰው ለማዳን የሚሆነው የእግዚአብሔር ኃይል ለደህንነት እምነት ምክንያት የሆነው ወንጌል ሲሰበክ እንደሚመጣ ይናገራል። ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። ስለዚህ በወንጌል አማካይነት አንድ ሰው ከዘላለም ጥፋት ከዘላለም ሞት ኃጢአተኛ ሆኖ ከመኖር የሚያድነውን የእግዚአብሔርን የምስራች ወንጌል ሲሰማ ከእግዚአብሔር ኃይል ከሚያድነው ከእግዚአብሔር ኃይል ጋራ ይገናኛል። እግዚአብሔር የተመሰገነ ይሁን። ጌታ እንደ ግል አዳኙ የተቀበለ ክርስቲያን በደህንነት እምነት የዘላለም ሕይወትን ያገኛል። አይጠፋም፣ አይፈረድበትም፣ ከሞት ወደ ሕይወት ይሻገራል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እስከ 19 ማየት እንችላለን። ስለዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ስንመለከት ኢየሱስ ክርስቶስን የሚያምን ሰው በደህንነት እምነት ጌታን የሚያምን ሰው የዘላለምን ሕይወት ይቀበላል። አይጠፋም፣ አይፈረድበትም፣ ከሞት ወደ ሕይወት ምን ያረጋል? ይሻገራል። እግዚአብሔር የተመሰገነ ይሁን። እንዲህ ካለው የደህንነት እምነት የተነሳ መንፈስ ቅዱስን በማያዣነት ያገኛል። የደህንነት እምነት ያለው ሰው ከሚያገኛቸው ነገሮች የዘላለም ሕይወት ብቻ አይደለም፣ አይጠፋም ብቻ አይደለም፣ አይፈረድበትም ብቻ አይደለም፣ ከሞት ወደ ሕይወት ደግሞ ተሻግሯል ብቻ አይደለም፣ የመንፈስ ቅዱስን በማያዣነት ያገኛል በደህንነት እምነት። ከዛም በገላትያ ምዕራፍ 3 ቁጥር 5 ላይ እንደምንመለከተው እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ተአምራት የሚያደርግ በሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት ነው ይላልና ይጠይቃቸዋል። ስለሚል የደህንነት እምነት በአማኙ ሕይወት ጌታ ለሚሰራው ማንኛውም ሥራ ሁሉ መሰረት እንደሆነ እናያለን። አማኙ መንፈስ ቅዱስን ይቀበላል፣ በመያዣነት በመንፈስ ቅዱስ ይታተማል። በደህንነት እምነት ክርስቲያን ለመሆን በበቃበት እምነት ጌታን በተቀበለበት እምነት ለወደፊቱ ለክርስትና ሕይወቱ የሚያስፈልጉትን ነገሮች ሁሉ እንዲከናወንለት መሰረት ይጣልለታል ማለት ነው። እግዚአብሔር የተመሰገነ ይሁን። የደህንነት እምነት የሚያገኘው እንዴት ነው ስንል ለዚህ ጥያቄ ቀድሞ ያነበብነው የእግዚአብሔር ቃል ይነግረናል። ይሁን እንጂ በሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት እንደሆነ ይናገራል። እምነት ከመስማት እንደሆነ ይናገራል። ስለ ደህንነት ነው በዚያ ክፍል የሚናገረው ኮንቴክስቱ። ከእምነት ጋር በሆነ መስማት ይላል ገላትያ ላይ ስንመለከት፣ ከእምነት ጋር በሆነ መስማት ይላል። ከእምነት ጋር በሆነ መስማት ነው ይህንን የደህንነትን እምነት የምንቀበለው። አሁን መስማትና እምነት እንዴት የሚዛመድ ነገር እንዳላቸው ሮሜ 10:17 ሲናገር፣ እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል፣ መስማት ከሌለ ማመን ሊኖር አይችልም፣ ባልሰሙበትስ እንዴት ያምናሉ ይላል። ስለዚህ ከመስማት በፊት እምነት አለ ማለት አይቻልም። ባልሰሙበትስ እንዴት ያምናሉ? ከየት ያመጡታል እምነቱን? ስለዚህ ይሄ እምነት የሚባል ነገር አንድ ለብቻው ኤግዚስት የሚያደርግ ነገር አንድ ከኔና ከእናንተ ውስጥ ቡልቅ ብሎ የሚወጣ አይደለም ማለት ነው። ባልሰሙበትስ እንዴት ያምናሉ ይላል መጽሐፍ ቅዱስ። እንኳን ይገረማል፣ እንዴት ነው የሚቻለው እንዴ ያለ እምነት ይላል። ስለዚህ ለመስማት ደግሞ ያለ ሰባኪስ እንዴት ምን ያደርጋሉ? ይሰማሉ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ሰባኪዎችን ይልካል፣ ወንጌል ይሰማል፣ ከዛ በኋላ ሰዎች ምን ያደርጋሉ? ያምናሉ። እምነት ከመስማት ነው። ብዙ መስማት አለ፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ የምንሰማው ነገር ሁሉ የሚያመጣው እምነት የተሳሳተ እምነት ሊሆን ይችላል፣ ግን የምንሰማው ግን የእግዚአብሔርን ቃል ከሆነ መስማትም በእግዚአብሔር ቃል ነው ይላል። ይህ አይነቱ የደህንነት እምነት በአይምሮ የተነገረውን የመረዳት ነገርን ሳይሆን የሚያሳየው በልብ የሚሆን እምነትን ነው የሚያሳየው። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ምን ያደርጋል? ይድናል ይላል። ስለዚህ የደህንነት እምነት ስፍራው ቦታው የት ላይ ነው ያለው? ልብ ላይ ነው ያለው። ሰው በልቡ አምኖ ምን ያደርጋል? ይጸድቃል። በሰው ህይወት እምነት ተፈጠረ ወይንም ሆነ የሚባለው ልብ ሲያምን ብቻ ነው። ልብ ሲያምን ብቻ ነው። ነገሩ በአይምሯችን ስንመለከተው ሎጂካል መሆኑ አይደለም፣ ልብ ሲያምን ነው። የአፍ ምስክርነት የልብ እምነት ውጤት ነው። ብዙ ጊዜ በአፋችን ስለመሰከርን ያልነ ሁሉ እንደሚሆን እናስባለን። እንደዚህ ያለ ትምህርትም ሰዎች በጣም ስትሬስ አድርገው በአፍ በለው በአፍ በለው ይላሉ። ልብን የቀደመ አፍ እንዲሁ ዝም ብሎ ባዶ ሜዳ የሆነ ጩኸት ነው። ስለዚህ ሰው በልቡ አምኖ ይጸድቃል ይላል። በአፉ መስክሮ ምን ያደርጋል? ይድናል። አንድ ሰው መዳኑን ለመጠየቅ የሚፈልግ ከሆነ በልቤ አምናለሁ ወይ ብሎ ነው መጠየቅ ያለበት። ሰው በልቡ አምኖ ምን ያደርጋል? በልቡ ሲያምን፣ ኢየሱስ እንደሞተለት ሲያምን፣ እግዚአብሔር ከሙታን እንዳነሳው ሲያምን ይጸድቃል ይላል። ማን ነው ያጸድቀው? እግዚአብሔር። ይህ ሰው ከዚህ በኋላ በበደል ተጠያቂ አይደለም። ለበደሉ የሞተለትን እዳውን የከፈለለትን ልጅን ስላመነ ነፃ ነው ይላል እግዚአብሔር ማለት ነው። የእግዚአብሔር ስም የተባረከ ይሁን። ይሄ የልብ እምነት እንዴት ይመጣል? ከመስማት ነው ይላል። በምን አይነት መስማት? ወይል በጣም የሚገርም ነገር ነው ወገኖቼ። የኢየሱስ ክርስቶስ የወንጌሉ ብርሃን ሲበራ ነው። እግዚአብሔር የተመሰገነ ይሁን። ወንጌል ያልሰማ ማንም ሰው የለም። ይሄ ልክ አይደለም፣ እግዚአብሔር ቃል አይደለም ስትሏቸው ያልዳኑ ሰዎች ሱማ ነው ሱማ ነው ይላሉ። እነዚህ ሰዎች አምነዋል ማለት አይደለም። ብርሃን የበራለትን ሰው ግን ሌላ ነገር ነው የሚናገረው። እና ኢየሱስ ጌታዬ ነው ይላል። ስሙን እንኳን ሲጠራ ያምንበታል። የፍቅር አለ፣ የእምነት አለ፣ የመሰጠት አለ፣ የመገዛት ነገር አለ። ልብ በእግዚአብሔር ቃል ተማረከ ማለት ሰውየው በሁለንተናው ምን አረገ? ተማረከ ማለት ነው። እግዚአብሔር ስም የተባረከ ይሁን። ልቡ ያልተማረከ ሰው በምንም በዝክርም በምክርም ምንም አይሆንም። በደህንነት እምነት የሆነለት ሰው የተሰጠውን የሚያውቅ ክርስቲያን በሌሎች የጸጋ ስጦታዎች አማካኝነት እንኳን ከመንፈስ ቅዱስ ጋር በቅጡ ለመተባበር አይችልም። በደህንነት እምነት እግዚአብሔር የሰጠንን ስናውቅ፣ ምን እንደተደረገልን ስናውቅ፣ ለሌሎች እግዚአብሔር ለሚሰራቸው ስራዎቹ ልባችን ምን ያደርጋል? ይሰፋል። በደህንነት እምነት ባለጠጋ ያልሆነ ሰው በሌሎች ከዳኑ በኋላ ለሚገኙ የእምነት ስራዎች ባለጠጋ መሆን አይችልም። ስለዚህ በደህንነት እምነት ክርስቲያን ባለጠጋ መሆን አለበት። በመዳኑ ለመዳን በበቃበት እምነት ወፍራም ነገር በውስጡ ሊኖረው ይገባል። በሌሎች ነገሮች ባለጠጋ እንዲሆን ክርስቲያን ከተፈለገ። የእግዚአብሔር ስም የተባረከ ይሁን። የደህንነትን ምስጢር ማወቅ ክርስቶስ ኢየሱስን የበለጠ የማወቅ ጸጋ በክርስቲያን ውስጥ መኖር አለበት። ይህ የደህንነት እምነት በአማኙ ሕይወት እስከ መጨረሻ መጠበቅ አለበት። ዕብራውያን 3:14 ይናገራል። የመጀመሪያ እምነታችን ይለዋል። የደህንነት እምነት የምን እምነት ነው? የመጀመሪያ እምነት ነው ማለት። የመጀመሪያ እምነታችንን እስከ መጨረሻ ጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል። እንደ ክትባት አይደለም። አንዳንድ ክትባቶች አንዴ ከተወሰደ ለዘላለም አይወሰድም። እና ይሄ ግን የደህንነት እምነት ግን የመጀመሪያ ይሁን እንጂ እስከ መቼ ነው የሚጠበቀው? እስከ መጨረሻ ነው። አያችሁት? ጌታን መካድ የለብንም ማለት ነው። ጌታን ያመንን ሰዎች እያመንነው ነው መሄድ ያለብን፣ እንደውም ስር እየሰደድን ነው መሄድ ያለብን። ስለዚህ የመጀመሪያ እምነት እስከ መጨረሻ መጠበቅ አለበት፣ የክርስቶስ ተካፋይነትን ያስገኛልና። እግዚአብሔር ስም የተባረከ ይሁን። ሁለተኛው የመንፈስ ፍሬ የሆነው እምነት ነው። ይህ የመንፈስ ፍሬ የሆነው እምነት በገላትያ ምዕራፍ 5 ቁጥር 22 ላይ ይገኛል። የመንፈስ ፍሬ ግን ብሎ ፍቅር፣ ደስታ፣ ሰላም፣ እምነት እያለ ሌሎቹንም የመንፈስ ፍሬ የሆኑትን ነገሮች ሁሉ ይዘረዝራል። ከነዚህ ውስጥ አሁን መጀመሪያ ከተጠቀሱት ከፍቅርና ከደስታ ከሰላም ቀጥሎ እምነት ነው። ልብ ማለት ያለብን ይሄ እምነት በዚህ በገላትያ 5:22 ላይ ተጠቀሰው የመንፈስ ምንድን ነው? ፍሬ ነው። ፍሬ ነው። ፍሬ በአንድ ጊዜ ይገኛል? አይገኝም። የምን ውጤት ነው? የብዙ ድገት ነገር ውጤት ነው። አንድ ነገር ፍሬ ከማፍራቱ በፊት ይተከላል፣ ውሃ ይጠጣል፣ ያድጋል፣ ያድጋል፣ ያድጋል። ከብዙ ጊዜያቶች በኋላ እንደ ዘሩ ባህሪና እንደ አትክልትነቱ ተፈጥሮ ከተወሰኑ የብስለት የድገት ውጤቶች በኋላ ፍሬ ማፍራት ይጀምራል። የመንፈስ ፍሬ በአንድ ክርስቲያን ህይወት ውስጥ እምነት እንዲታይ፣ ፍቅር እንዲታይ፣ ደስታ እንዲታይ፣ ሰላም እንዲታይ፣ የዋህነት፣ በጎነት፣ እነዚህ ነገሮች ሊታዩ እንዲችሉ ያ ክርስቲያን በእግዚአብሔር ነገር ውስጥ ማደግ አለበት። የእድገት ውጤት የሆነ እምነት አለ። የቱንም ያህል ሰዎች አለ አይደለም ጥሩ ብንሆን በእድገት የሚገኘውን የእምነት ፍሬ የመንፈስ ፍሬ የሆነውን እምነት ላይኖረን ይችላል። ስለዚህ ይሄ በድገት የሚገኝ ነገር ነው። እግዚአብሔር የተመሰገነ ይሁን። ያንዳንዱ ክርስቲያን ራሱ ልብ ብሎ ቢል ከ10 ዓመት በፊት እንደነበረው አይደለም አሁን የሚያምነው። በጌታ ነገር ደልደል የማለት ነገር ይኖረናል አይደለም? ድሮ በጌታ ነገር እንዴ ነው የካድኩኝ እንደሆነ የሚል ጥያቄ ሁሉ ያለው አለ። የሚፈጠረው ጥያቄ ሁሉም ያናገዋል አይደለም?